The Voice of America. VOA. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የማንዴላ ዋሽንግተን የአፍሪካ ወጣት መሪዎች መርሃ ግብር የዚህ ዓመት ዝግጅት ተጠናቀቀ።
You represent the energy, the optimism, the strength, the future of the
እናንተ የመላ አፍሪካን ኃይል የወደፊት ብሩህ ተስፋ ጥንካሬና እጣፈንታንም ነው የምትወክሉ።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ ናቸው። ባቢርስ ዘገባለን።
በወቅታዊ ርዕሶች ላይ ያተኮሩ ልዩ ልዩ ዘገባዎችና ቅንብሮች፣ ባህልና ማህበረሰብ፣ ሳይንስና ቴክኖሎጂ እንዲሁም የስልክ አስተያየቶቻችሁን አክለን የሐሙስ ሐምሌ 28 2007 ተረኛ አስተናጋጆች ሰለሞን ክፍሌና
አሉላ ከበደ ከፕሮዲሰራችን ቴሌላይን ባክና ከስርጭት መሐንዲሱ ኦድሬስ ሪገስ ጋር አብረናችሁ እናመሻለን።
በቅድሚያ ግን የዕለቱን የዓለም ዜናዎች። ትላንት ሜዲትራኒያን ባህር ውስጥ መስጠሙ ከተነገረው የአሳ አጥማጆች ጀልባ ላይ ከነበሩ 200 ፍልሰተኞች መካከል አሁንም በሕይወት ያሉ ሊኖሩ እንደሚችሉ እርዳታ ሰጪዎች ተስፋ ያደርጋሉ። 66 ጫማ ርዝማን ያለው ጀልባ የሰጠመው አንድ የአየርላንድ መርከብ በቀረበው ጊዜ መሆኑ ተዘግቧል። የአየርላንድ ባህር ኃይል ባለሥልጣናት ሲናገሩ ተሳፋሪዎቹ መርከቡን ባዩ ጊዜ ፈርተው ወደ ጀልባው አንደኛው ጎን በብዛት በመሄዳቸው አጋድሎ ሊገለበጥ ችሏል ብለዋል። ጀልባው በተገለበጠ በጥቂት ሰዓታት ውስጥ የደረሱ የኢጣሊያ፣ የአየርላንድና የድንበር የለሽ ሐኪሞች ሄሊኮፕተሮች 367 ሰዎች አትርፈዋል፣ 35 አስከሬኖችንም ማውጣት ችለዋል።
የሜዲትራኒያን ባህርን አቋርጠው በሕገወጥ መንገድ ወደ አውሮፓ ለመግባት ሲሞክሩ የሚሞቱ ሰዎች ብዛት በያዝነው ሳምንት ከፍተኛ ደረጃ ላይ ደርሷል። ካለፈው ጥር ወር አንስቶ እስካሁን ባለው ጊዜ ከ2000 በላይ የሚሆኑ ሰዎች አልቀዋል። የእንግሊዝኛ ክፍል ባልደረባችን ኪም ሉዊ የዓለም አቀፍ ፍልሰት ድርጅት ቃል አቀባይ ፍሎሪዮ ዲ ጊያኮሞን አነጋግራ ያጠናቀረችውን ዘገባ ዝርዝር አዳነች ፍሳዬ ታቀርበዋለች።
አይኦኤም በሚል አጽሮት የሚታወቀው የዓለም አቀፍ የፍልሰት ድርጅት ካለፈው ጥር ወር አንስቶ ከ2000 በላይ የሚሆኑ ሰዎች ማለቃቸውን አረጋግጧል። ባለፈው ዓመት በእነዚህ ወራት ማለት በሰባት ወራት ውስጥ የሞቱት ፈላሾች ብዛት 1607 እንደነበር፣ በአንድ ዓመት ውስጥ ደግሞ 3279 ፈላሾች ማለቃቸውን ድርጅቱ ጠቁሟል። ባለፉት ሶስት ወራት ውስጥ የሞቱት ሰዎች ቁጥር ግን 200 እንደሆነ የፍልሰት ድርጅት ቃል አቀባይ ፍላቪዮ ዲ ጂያኮማ ገልጸዋል።
ባለፉት ሶስት ወራት ውስጥ 200 ፈላሾች ናቸው የሞቱት። ምክንያቱም የአውሮፓ ህብረት ካለፉት ግንቦትና ሰኔ ወራት አንስቶ በባህር ላይ ልዩ የሆነ ስደተኞቹን ከሞት የማትረፍ እንቅስቃሴ ጀመረ። ይኸው እንቅስቃሴ በመርከቦች ብዛትም ሆነ በሚጠብቀው ቦታ ስፋት በጣም ተሻሽሏል። ስለሆነም ይህ አዲስ የአውሮፓ ህብረት የጥበቃ ተልእኮ ችግር ላይ የወደቁትን ፈላሶች በፍጥነት ደርሶ የማዳን ብቃት ስላለው በባህር የሚያልቁት ሰዎች ብዛት ሊቀንስ ችሏል።
ፈላሾቹ ወደ አውሮፓ ለመግባት የሚሞክሩባቸው ሁለት ዋና ዋና ቦታዎች እንዳሉ ቃል አቀባዩ ገልጸዋል። አንደኛዋ ሊቢያ ናት። በአብዛኛው ናይጄሪያን፣ ማሊን፣ ጋምቢያን ከመሳሰሉት የምዕራብ አፍሪካ ሀገሮች የሄዱ ናቸው። ከሱዳን፣ ከኤርትራ፣ ከሶማሊያና ከኢትዮጵያ የሄዱም ይገኙባቸዋል። እነዚህ ሁሉ በሊቢያ በኩል ነው ወደ ኢጣሊያ ለማለፍ የሚሞክሩት። እስካሁን ባለው ጊዜ በዚህ መንገድ ተጉዘው የገቡት ፈላሾች ቁጥር 90,000 ደርሷል ይላሉ የአይኦኤም ቃል አቀባይ። በአሁኑ ወቅት አንድ ሌላ አዲስ መንገድ እንደተከሰተ፣ ይህን ያክል ብዛት ያላቸው ሰዎች በዚህ መንገድ በኩል ሲገቡ ሲታይ ለመጀመሪያ ጊዜ እንደሆነ ቃል አቀባዩ ጨምረው ገልጸዋል። ከቱርክ ወደ ግሪስ የሚገቡ አብዛኞቹ ሶሪያውያንና አፍጋናውያን ናቸው። ባለፉት ሰባት ወራት ውስጥ 90,000 የሚሆኑ ፈላሾች ግሪስ ገብተዋል። አብዛኞቹ የሚሞቱት ግን በሲሲሊው መንገድ ላይ ነው።
ናይጄሪያ ባለፈው ቅርብ ዓመታት የቦኮ ሐራምን ሁከት ሸሽተው ካሜሩን የቆዩ 12,000 የሚገመቱ ስደተኞቿን ወደ ሀገራቸው መመለስ ጀምራለች። የናይጄሪያ ብሔራዊ አስቸኳይ ጊዜ እርዳታ አስተባባሪ ቃል አቀባይ ሲናገሩ 1000 የሚሆኑ ስደተኞች ቀደም ሲል ወደ ናይጄሪያ አዳማዋ ክፍለ ሀገር ወደምትገኘው ሙቢ ከተማ ገብተዋል። ቀሪዎቹ በርካታ ሺዎች በቀጣዮቹ ቀናት ይመለሳሉ ብለዋል። ካሜሩን ባለፈው ሳምንት አጥፍቶ ጠፊ ቦምብ ታጣቂዎች መስጊዶች ላይ ጥቃት ካደረሱ በኋላ 3000 የሚሆኑ ናይጄሪያውያንን ወደ ሀገራቸው ማባረሯ ተዘግቧል። አንዳንዶቹ ናይጄሪያውያን ስደተኞች የቦኮ ሐራም ሽምቅ ተዋጊዎች መሆናቸው ይታመናል።
አንድ የእስላማዊ መንግስት ሚሊሻ ነኝ የሚል ቡድን በቪዲዮ ባሰራጨው መልእክት የግብጽ መንግስት ሙስሊም ሴት እስረኞችን ካልፈታ ያገተውን ክሮሺያዊ አንገት እቀላለሁ ሲል ዛተ። ቪዲዮው አንድ ብርቱካንማ ቀለም ያለው የስፖርት ልብስ ለብሶ ጩቤ ከያዘ ነውጠኛ ፊት ለፊት የተንበረከከ ሰው ያሳያል። ቪዲዮ ምስል የተሰራጨውም የግብጽ እስላማዊ መንግስት ተባባሪ ከሆነው ከሳይናይ ክፍለ ግዛት ቡድን መሆኑ ይታመናል። የተንበረከከው ግለሰብ በእንግሊዝኛ ቋንቋ ተጽፎ የተሰጠውን መልእክት ድምፁን ከፍ አድርጎ በማንበብ ራሱን ሲያስተዋውቅ የ30 ዓመት ዕድሜ ያለው የሁለት ልጆች አባትና ስሙም ቶሚስላቭ ሳሎፔክ መሆኑን ይናገራል። ቶሚስላቭ በእስላማዊ መንግስቱ የተያዘውም ከ15 ቀናት በፊት መሆኑን ገልጠዋል። የግብጽ ባለሥልጣናት ለቀረበላቸው ጥያቄ አዎንታዊ ምላሽ ካልሰጡ በ48 ሰዓታት ውስጥ እንደሚገደልም ቶሚስላቭ አስረድቷል። የክሮኤሽያ የውጭ ጉዳይ ሚኒስትር አንድ ዜጋው ባለፈው ወር ካይሮ ውስጥ ወደ ስራው ሲሄድ መጠለፉን አረጋግጧል። መንግስቱም ይህን አስቸጋሪ ጉዳይ ለመፍታት የተቻለውን ሁሉ እያደረገ መሆኑን የአገሪቱ ቴሌቪዥን ትላንት አስታውቋል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ዩናይትድ ስቴትስና ሩሲያ ሶሪያ ውስጥ ኬሚካል የጦር መሳሪያ የተጠቀመውን ወገን ለመለየት በሚያስችለው የጸጥታው ምክር ቤት ባሳለፈው ውሳኔ ላይ ከስምምነት መድረሳቸውን ውጭ ጉዳይ ሚኒስትር ጆን ኬሪ አስታውቀዋል። ሚስተር ኬሪ ዛሬ ይህን ያስታወቁት ኳላሉምፑር ማሌዥያ ውስጥ በተካሄደው የደቡብ እስያ አገሮች መሪዎች ጉባኤ ወቅት በጎን ከሩሲያው አቻቸው ሴርጌ ላቭሮቭ ጋር ተገናኝተው ከተወያዩ ጥቂት ጊዜ በኋላ ነው። በዚህ ሳምንት ውስጥ ድምፅ እንደሚሰጥበት የሚጠበቀው የጸጥታው ምክር ቤት ውሳኔ በሶሪያው የእርስ በርስ ጦርነት በተደጋጋሚ የኬሚካል ጦር መሳሪያ ጥቃት የፈጸመውን ወገን የሚለይ መርማሪ ኮሚቴ እንዲመሠረት ያደርጋል። የኬሚካል ጦር መሳሪያ መጠቀምን የሚከለክለው ዓለም አቀፍ ድርጅት ጥቃቶቹን የፈጸመውን ወገን የማጣራት ተልዕኮ እንደሚኖረው ይግለጽ እንጂ ድርጅቱም ሆነ የተባበሩት መንግስታት እስካሁን አንደኛውን ወገን ለመወንጀል የሚያስችላቸው ስልጣን ግን የላቸውም።
በሳውዲ አረቢያ ደቡባዊ ግዛት የአሸባሪ አጥፍቶ ጠፊ ቦምብ ታጣቂ ጥቃት በትንሹ እስከ 17 የሚደርሱ ሰዎች ሕይወት ለመጥፋት ምክንያት ሆኗል። አልኤክባሪያ የተሰኘው የመንግስቱ ቴሌቪዥን እንደዘገበው ጥቃቱ ዛሬ በደቡባዊቷ አብሃ ከተማ የደረሰው የሳውዲ ጸጥታ ኃይሎች በሚጠቀሙበት አንድ መስጊድ ውስጥ ጸሎት እየተካሄደ ባለበት ወቅት ነው። የአገር አስተዳደር ሚኒስቴር የሟቾቹን ቁጥር ከ13 በላይ መሆናቸውን ገልጾ እነርሱም ሰልጣኝ ፖሊሶች ናቸው ብሏል። ከቆሰሉት 9 መካከል 3ቱ ከባድ ጉዳት እንደደረሰባቸውም የሚኒስቴር መስሪያ ቤቱ አስታውቋል። ለዚህኛው ጥቃት እስካሁን ኃላፊነት የወሰደ ወገን ባይኖርም ከዚህ ቀደም በተደጋጋሚ ለደረሱት በርካታ ጥቃቶች ግን ራሱን እስላማዊ መንግስት ነኝ የሚለው ቡድን መውሰዱ አይዘነጋም።
ግብጽ ዛሬ ፕሬዚደንቱ አብዱልፋታህ ኤልሲሲ ለዓመታት በቆየው ሁከት ሳቢያ የወደቀውን የሀገሪቱን ኢኮኖሚ ለማንሳት አስፈላጊ የሆነውን ታሪካዊ ውጤት ያስገኘ ሲሉ የጠሩትን በስዌዝ ቦይ ላይ አዲስ የተጨመረውን 22 ማይል ርዝመት ያለው ፕሮጄ መርቀው ከፍተዋል። ፕሬዚደንቱ ኢዝማኤልያ ከተማ በተካሄደው ደማቅ የምረቃ ስነ ስርዓት ላይ ባደረጉት ንግግር ፕሮጀው ተጠናቆ ያለቀው ከባድ የሽብርተኞች ስጋትን ሁሉ ተቋቁሞ ነው ብለዋል። ስጋቱ አሁንም አለ ሲሉም አስገንዝበዋል። ፕሮጀው 8.5 ቢሊዮን የአሜሪካ ዶላር ያስወጣ ሲሆን 193 ኪሎ ሜትር ርዝማኔ ያለው የስዌዝ ካናል በ72 ተጨማሪ ኪሎ ሜትር እንዲሰፋ ተደርጓል። በቦዩ መስፋት ምክንያት እንደ አውሮፓውያን ዘመን አቆጣጠር በ2023 ዓ.ም ዓመታዊ ገቢው በእጥፍ አድጎ 13.2 ቢሊዮን የአሜሪካ ዶላር እንደሚሆን የግብጽ መንግስት አስታውቋል።
በመጨረሻም በአፍጋኒስታን ባለሥልጣናት መግለጫ መሠረት በአገሪቱ ደቡባዊ ግዛት አንድ ወታደራዊ ሄሊኮፕተር ተከስክሶ 17 ወታደሮች ሞተዋል። ኤም 17ቱ ሩሲያ ሰር ሄሊኮፕተር ዛሬ የወደቀው ዛቡል ክፍለ ግዛት ሺኬይ አውራጃ ውስጥ መሆኑን የአካባቢ ባለስልጣናት አስረድተዋል። አደጋ የደረሰው በቴክኒክ እክል ሳቢያ ነው ሲል የአፍጋኒስታን መከላከያ ሚኒስትር አመልክቷል። ሌሎች ባለስልጣናት ግን ምክንያቱ ገና በምርመራ ላይ ነው የሚሉት። ሽምቅ ተዋጊዎች ወታደራዊ አውሮፕላን ለመጣል ይቸገራሉ ቢባልም ታሊባን ሄሊኮፕተሩን የመታ ሆኔ ነኝ ሲል ኃላፊነቱን ወዲያውኑ ነው የወሰደው። ከዚህኛው ድንገት ጥቂት ሰዓታት አስቀድሞ ደቡብ ካቡል ውስጥ መኪና ላይ በተጠመደ ፈንጂ የደረሰ ጥቃት 6 ሰዎች መገደላቸው ተዘግበዋል። ይህም የታሊባኑ የረዥም ጊዜ መሪ የሙላ ሙሐመድ ኦማር መገደል ከተረጋገጠ በኋላ ለመጀመሪያ ጊዜ የተቃጣ ከባድ ጥቃት መሆኑ ነው። ይህኛውንም ጥቃት ያደረስኩት እኔ ነኝ ብሏል ታሊባን በመግለጫው። አድማጮች፣ ለሰዓቱ የዓለም ዜና የተያዘው ጊዜ ይኸው ነበር።
የተከበራቸው አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የአንድ ሰዓት ስርጭት ነው። የምሽቱ አስተናጋጆች ሰለሞን ክፍሌና
አሉላ ከበደንን። ለምሽቱ በርከት ያሉ ቅንብሮችና ዘገባዎችን ይዘናል። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ።
በአስተያየት ደረጃም ከአንዳንድ ሰዎች የሰማኋቸው ነገሮች አሉ። አዲስ አበባ ሲኬድ ለኛው ቤተሰብ እንጎበኛለን፣ ሌላ ምን አለ የሚሉ ሰዎች አሉ። አሁን ይህን መጽሐፍ ስሰራ ያገኘሁት ነገር ምንድን ነው? ያንን አስተሳሰብ በትክክል የሚያስለውጥ ነገሮች ነው። እንደ ማንኛውም ከተማ አዲስ አበባ ሙዚየሞች አሏት፣ ፓርኮች አሉ። አዲስ አበባ ስትመሰረት የሚያሳይ ፎቶዎች አሉ። እነዛ ፎቶዎች ከኔ ከአዲሶቹ ፎቶዎች ጋር በመነጻጸር አዲስ አበባ ከየት ወዴት እንደደረሰች የሚያነጻጽርና የሚያሳይ ፎቶዎች እንዲሁም ጽሑፎች አሉ።
እሱ ባለው መዓዛ ይባላል። አዲስ አበባ ዘ ኒው ፍላወር ኦፍ አፍሪካ፣ በግርድፉ አዲስ አበባ አዲሲቱ የአፍሪካ አበባ፣ በቅርቡ ለህትመት ያበቃው አዲስ የፎቶግራፍ መጽሐፍ ርዕስ ነው።
አዲስ አበባን ለምናውቅ ጭምር አዲስ የሚሆኑ ብናውቃቸው እንኳን እንደ አዲስ ልናይ ልንመለከታቸው የሚጋብዙትን የከተማይቱን ልዩ ልዩ መስህቦችና ባለታሪኮች በይበልጥ በሚዳሰው መጽሐፉ ዙሪያ በምሽቱ ባህልና ማኅበረሰብ ፕሮግራም ሲወያይ ትሰሙታላችሁ በሁለተኛው አጋማሽ። አሁን ታዲያ ወደ ቀዳሚው የዕለቱ አብይ ርዕስ።
እናንተ የነገ ሳይሆን የዛሬ መሪዎች ናችሁ ሲሉ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ የአፍሪካ ወጣት መሪዎች ጅማሮን የማንዴላ ዋሽንግተን ፌሎውሺፕ የዚህ ዓመት መርሃ ግብር ስብሰባ ትላንት ዘግተዋል። ስብሰባው ከሰኞ እስከ ረቡዕ ለዘለቁት ቀናት ዋሽንግተን ዲሲ ውስጥ ተካሂዷል። ሰለሞን አባተ በመዝጊያው ሥነ ሥርዓት ላይ ተገኝቶ የሚከተለውን ዘገባ አጠናቅሯል።
ፕሬዚደንት ባራክ ኦባማ የዛሬ 3 ዓመት ያስጀመሩት መርሃ ግብር ነው የአፍሪካ ወጣት መሪዎች ጅማሮ፣ ወይም በእንግሊዝኛ ስሙ ምሕፃር ያሊ እየተባለ ይጠራል። በዚህ መርሃ ግብር የሚታቀፉ በተለያዩ ዘርፎች የተሰማሩ የአፍሪካ ወጣቶች ወደ ዩናይትድ ስቴትስ እየዘለቁ በተለያዩ የትምህርት ተቋማት፣ የመንግሥት የሕዝብና የግል መሥሪያ ቤቶችና ንግዶች፣ እንደዚሁም መደበኛ ዜጎች መኖሪያ አካባቢዎች እየተገኙ የአሜሪካን ሕይወት ልምድ ይቀስማሉ። 500 ወጣት አፍሪካውያን መሪዎች የተሳተፉበት በማንዴላ ዋሽንግተን የተሰየመው ይህ የግንኙነት መርሃ ግብር ሁለተኛው ዙር ላለፉት 6 ሳምንታት ሲካሄድ ቆይቶ የማጠቃለያ ጉባኤውን ካለፈው ሰኞ እስከ ትናንት ረቡዕ በነበሩት 3 ቀናት አካሂዷል። በፕሬዚደንት ባራክ ኦባማ የተከፈተው ስብሰባ በመጪው የአፍሪካ ትውልድ ላይ አቅምን ሁሉ የማዋልን አስፈላጊነት የዳሰሰ የተወካዮች ምክር ቤትና የሕግ መወሰኛ ምክር ቤቱ አባላት የተገኙበት፣ ልምዳቸውን ያካፈሉበት፣ ከፕሬዚደንቱ ጋርም ውይይት የተካሄደባቸውን መድረኮች አስተናግዷል። ተሳታፊዎቹ በ3 ቀናት ስብሰባቸው በቡድኖችና በአህጉራዊ አካባቢዎችም እየተከፋፈሉ በመንግሥት አስተዳደር ውስጥ የተጠያቂነትና የግልጽነት አስፈላጊነት፣ የሰብአዊ መብቶች ጥበቃ፣ ሥራ ፈጠራን በመደገፍ የምጣኔ ሀብት ዕድሎችን ማስፋት በሚሉ ርዕሶች ላይ ሰፋፊ ውይይቶች፣ የሐሳብና የልምድ ልውውጦች ተካሂደዋል። የግሉ ዘርፍ አባላትና መንግሥታዊ ያልሆኑ ተቋማት ኤክስፖ ከፍተው ራሳቸውን ከወጣቶቹ የአፍሪካ መሪዎች ጋር አስተዋውቀዋል። የዘንድሮው መርሃ ግብር ሲጠናቀቅ በተሳታፊዎቹ መካከል ከተገኙ የዩናይትድ ስቴትስ መንግሥት ከፍተኛ ባለሥልጣናት መካከል የአፍሪካ ጉዳዮች ረዳት ሚኒስትሯ ሊንዳ ቶማስ ግሪንፊልድ የማነቃቂያና የራሳቸውንም ልምድ ያካፈሉበትን ንግግር አድርገዋል።
እናንተ የመላ አፍሪካን ኃይል፣ የወደፊት ብሩህ ተስፋ፣ ጥንካሬና ዕጣ ፈንታንም ነው የምትወክሉ።
ሚኒስትር ሊንዳ ቶማስ ግሪንፊልድ ከወጣቶቹ መሪዎች ከያሊ ተሳታፊዎች ጋር ሲነጋገሩና መልእክቶቻቸውን ሲያስተላልፉ የነበሩት እንደ ጓደኛ፣ እንደ ቅርብ ወዳጅ እንጂ እንደ አንድ የአሜሪካ ከፍተኛ ባለሥልጣን አልነበረም። ወጣቶቹ ባላቸው ተሰጥኦ በየዕለቱ ሲያሳዩቸው በነበሩ ተግባሮቻቸው ይበልጥ እያስደነቋቸው እንደሚሄዱ ይነግሯቸው ነበር። ቀልድም እየደባለቁ ይናገሩ ነበር። እነዚህ ወጣቶች የሚሳተፉበት መርሃ ግብር በኔልሰን ማንዴላ መሰየሙ ታላቅ ምሳሌነት ያለው መሆኑን ጠቁመው ከማንዴላ ጋር ስለተገናኙበት ሁኔታ ተናግረዋል። ማንዴላ ከእስር ሲወጡ እርሳቸው ወደ ፓኪስታን ከፍተኛ ዲፕሎማት ተደርገው እንደነበርና ፓኪስታን ውስጥ አንዲት ጥቁር ከፍተኛ ዲፕሎማት ሆና መሾሟን ለመቀበል ያዳግታቸው እንደነበረ ባለሥልጣናቱ ብዙ ጊዜም ይህንን ለሀገሪቱ ባለሥልጣናት ማስታወስ እንደነበረባቸው አስታውሰዋል። ይህ ታዲያ ማንዴላ ለሕዝባቸው ዓለም ስላደረገው ትግል ምስጋና ለማቅረብ ከሀገር ሀገር ይዞሩ ነበርና እርሳቸው ወዳሉባት ፓኪስታንም ጎራ ያሉ ጊዜ እጅግ በርካታ ቁጥር በተሰበሰበበት አዳራሽ ሊንዳ ቶማስ ግሪንፊልድን አዘጋጆቹ ወስደው ከፊት እንዳስቀመጧቸው፣ ማንዴላም ከመድረኩ ወርደው እያንዳንዱን ሰው ሲጨብጡ እርሳቸውንም መንግሥታቸው ስላደረገው አመስግነው እንደጨበጧቸው ተናገሩ። ከዛን ጊዜ ጀምሮ ታዲያ እጅን ታጥቤ አላውቅም አሉ ቶማስ ግሪንፊልድ። የእጃቸው ልስላሴ የማንዴላ እስከ ዛሬ ይሰማኛል አሉ። ማንዴላ እስከ ዛሬ ይሰሙናል፣ አብረውንም አሉ ብለዋል። የማንዴላ የጥንካሬ ውርስ ጥቅም ለመላው ዓለም እንደሆነ የተናገሩት ግሪንፊልድ ወጣቶቹ የተሳተፉበት መርሃ ግብር ያንን የማንዴላ ውርስ እንደሚያቀዳጃቸው አመልክተዋል።
እናንተ የዚያ ውርስ አካል ናችሁ። ሁላችንም የዚያ ውርስ አካላት ነን። ያንን ውርስ ኖረነዋል።
ይህ መርሃ ግብር ለምን እንዲህ አይነት ኃይለኛ ስም እንደያዘና እናንተም የማንዴላ ዋሽንግተን መርሃ ግብር ተሳታፊዎች እንደሆናችሁ ምክንያት አለው።
ምክንያቱም በተከታታይ እያስደነቃችሁን እንዳላችሁ ናችሁ። እናንተ የማንዴላ ዋሽንግተን ፌሎ ናችሁና ይህንን ስም በክብር ከፍ አድርጋችሁ ልትጠሩበትና ልትይዙት ይገባችኋል።
በዚህ የያሊ መድረክ ላይ ወጣቶቹ ለፕሬዚደንቱ ያቀርቧቸው የነበሩ ጥያቄዎች እንዳስደነቋቸው፣ እርሳቸው በእነርሱ ዕድሜ እንዲህ አይነት ጠንካራ ጥያቄዎችን አንስተው የአሜሪካን ፕሬዚደንት ለመጠየቅ እድሉ እንዳልነበራቸው፣ ወጣቶቹ ያንን ያደረጉት መሪዎች በመሆናቸውና መሪ ደግሞ ደፋር በመሆኑ እንደነበር ተናግረዋል። ሊንዳ ቶማስ ግሪንፊልድ በዚህ መርሃ ግብር ወቅት 40 የሚሆኑ ተሳታፊዎችን የንግድ እቅዶች ማየታቸውንና ወጣቶቹን ማግኘታቸውን፣ ወጣቶቹ ተወዳድረው ማሸነፋቸውንና ለመንቀሳቀሻም ከአሜሪካ አፍሪካ የልማት ፋውንዴሽን እያንዳንዳቸው የ25,000 ዶላር ሽልማት ማግኘታቸውን አመልክተዋል። እነዚህ ከአህጉሪቱ 22 ሀገሮች የወጡ የንግዱ ሐሳብ አፍላቂዎች ከትምህርት እስከ ታዳሽ ኢነርጂ፣ የሸክላ ሥራ፣ የንግድ ክህሎት ያሉትን አካባቢዎች የሸፈኑ መሆናቸውንም ተናግረዋል። ሚኒስትሯ ወደ አፍሪካ ተጉዘውም በተሰጣቸው ጥሪት ያደረጉትን እንደሚያዩላቸው ቃል ገብተዋል። ያሊ ለወጣቶቹ ከሚያስገኘው ጥቅሞች መካከል ግንኙነት መሆኑንም ጠቁመዋል።
እዚህ የምታደርጓቸው ግንኙነቶች፣ የምትፈጥሩት መረብ አፍሪካን ወደፊት ያስፈነጥራታል።
ወጣቶቹ በብዙ መረጃ መታጠቃቸውን የጠቆሙት ሊንዳ ቶማስ ግሪንፊልድ ለመሆኑ ያሊ ለወጣቶቹ የሰጣቸው ምንድን ነው ተናግረዋል።
ያሊ ያደረገው ምንድን ነው? ተጨማሪ ዘዴዎችን አስታጥቋችኋል። ክህሎቶቻችሁን ማድረቅ እንድትችሉ፣ ለማኅበረሰቦቻችሁም አስተዋጽኦአችሁን ማበርከታችሁን እንድትቀጥሉ የሚያስችሏችሁን ተጨማሪ አቅምና ሀብት ሰጥቷችኋል።
ፕሬዚደንት ኦባማ አዲስ አበባ በነበሩ ጊዜ ከተናገሩት ቀንጭበው ለወጣቶቹ የአፍሪቃ መሪዎች አካፍለዋል። ፕሬዚደንቱ አፍሪካ የነበሩ ጊዜ ወጣቶቹ አሜሪካ ነበሩ።
ፕሬዚደንቱ ያሉት ምንድን ነው? አዲስ ኃይል፣ አዳዲስ ሀሳቦች ያሏቸው ወጣቶች ይመሩ ዘንድ እድሉ ሊሰጣቸው ይገባል ነው ያሉት።
ንግድም ስሩ አሉ ረዳት ሚኒስትሯ። በመንግሥት መስሪያ ቤቶችም በሕዝባዊ ተቋማትም ወይም በፖለቲካው መድረክ ስሩ። ይህ የፕሬዚደንቱ አባባል እርግጥና እውነት ነው። እናም አሉ ግሪንፊልድ,
And let me be clear with you that you are not leaders of tomorrow. You are
አንድ ነገር በግልጽ ልንገራችሁ። እናንተ የነገ መሪዎች አይደላችሁም። እናንተ የዛሬ መሪዎች ናችሁ።
እናም በየሚሰማሩበት መስክ ሁሉ ወጣቶቹ ሐሳብ አፍላቂ፣ ፋና ወጊና መሪ እንዲሆኑ እንደሚጠብቁባቸው ሚስ ግሪንፊልድ ወጣቶቹን አሳስበዋል። በዚሁ የመዝጊያው ስነ ስርዓት መድረክ ላይ ከኔልሰን ማንዴላ ጋር በቅርብ የሰሩት በቅርብ የሚያውቋቸውና ያወያዩቸውም የነበሩ የዛሬ የውጭ ጉዳይ መስሪያ ቤቱ የህዝብ ዲፕሎማሲ ረዳት ሚኒስትር ሪቻርድ ስቴንገል እጅግ አነቃቂ ንግግር አድርገዋል። ከማንዴላ ጥንካሬዎች መካከል ጊዜ ሲለወጥ እውነት ሲቀየር፣ ማንዴላም አስተሳሰባቸውንም መለወጥና ከጊዜው ገዢ እውነት ጋር ማስተካከል የሚችሉ ሰው መሆናቸውን በማስረጃ አስታውሰዋል። በመርሃ ግብሩ ላይ በኔልሰን ማንዴላ ሕይወት ላይ ያተኮሩ ጥናታዊ ፊልሞች ታይተዋል። በዘንድሮው የያሊ ዝግጅት ላይ በተለያዩ ዘርፎች የተሰማሩ 12 ኢትዮጵያውያን ተሳትፈዋል። በተለያዩ ዝግጅቶች እያዝናቸው እንመለሳለን።
በቀጣዩ ዘገባ ከዋሽንግተኑ የአፍሪካ ወጣቶች ጉባኤ ወደ አዲስ አበባ እናቀናለን። የኢትዮጵያ ጉባኤ የኢትዮጵያ ምጣኔ ሀብት ጉባኤ የተሰኘና በአገሪቱ የምጣኔ ሀብት ልዩ ልዩ ጉዳዮች ላይ የሚወያይ ዓለም አቀፍ ስብሰባ በመጪው ዓመት ጥቅምት ወር መገባደጃ እንደሚካሄድ ተገለጸ። የጉባኤው አዘጋጅ ዘ ኢኮኖሚስት የተሰኘው መጽሔት ነው። ለጉባኤው በኢትዮጵያ መዘጋጀትም የተለያዩ የመጽሔቱ ደንበኞች ጥያቄና የኢትዮጵያ መንግስት ፍላጎት ምክንያት መሆኑን የተነገረው መለስካቸው አመሃ ከአዲስ አበባ ያጠናቀረው ዘገባ ዝርዝሩን ይዘዋል።
እንደ አውሮፓውያን ዘመን አቆጣጠር ኦክቶበር 28ና 29 2015 ወይም ጥቅምት 18ና 19 2008 ዓ.ም እንደሚካሄድ የሚጠበቀው ኢትዮጵያን ሰሚት በአማርኛ የኢትዮጵያ ጉባኤ ማለት ይቻላል። መነሻው በሀገሪቱ የሚታየው ፈጣን የኢኮኖሚ እድገትና የውጭ ባለ ሀብቶች በዚህ ምጣኔ ሀብታዊ እድገት ውስጥ ለመሳተፍ ያላቸው ብርቱ ፍላጎት እንደሆነ የዘ ኢኮኖሚስት የሁነቶች ወይንም ኤቨንስ የመርሃ ግብር ኃላፊ ማይክል ኦክስ አስረድተዋል። ማይክል ኦክስ እንዳሉት ከሆነ እንደ አውሮፓውያን ዘመን አቆጣጠር በ2014 ወደ ምስራቅ አፍሪካ ከገባው 6.8 ቢሊዮን ዶላር ቀጥተኛ የውጭ መዋለ ነዋይ 1.2 ቢሊዮን ዶላሩ ወደ ኢትዮጵያ የገባ ነው። ይሄ ደግሞ በዚች ሀገር ውስጥ ለመስራት ያለውን ከፍተኛ የውጭ ባለሀብቶች ፍላጎት ያሳያል ብለዋል ማይክል ኦክስ። ይህ ጉባኤ የተዘጋጀውም በእነዚህና በኢትዮጵያም መንግሥት ይሁንታ እንደሆነ ይናገሩና ዘ ኢኮኖሚስት የተሰኘው መጽሔት እነዚህን የመሳሰሉ ጉባኤዎች የሚሰናዱበትን ሁኔታ አብራርተዋል።
Usually they coincide with the economy or the country growing very rapidly and there being a lot of interest.
አብዛኛውን ጊዜ ከአገሩ ምጣኔ ሀብት ሁኔታ ጋር ይያያዛል፣ ማለትም ፈጣን እድገት ከሚያስመዘግብ ጋር። እንዲህ ያለ ምጣኔ ሀብት ባላቸው ሀገሮች ውስጥ ገብቶ ለመስራት ጠንካራ ፍላጎት ይታያል። በዘ ኢኮኖሚስት ሰፊ የሆነ ዓለም አቀፍ ተነባቢነት አለን። እንደ መልካም ዕድል ሆኖ የበዙ ከፍተኛ የንግድ ሥራ ኃላፊዎች ዘንድ እንደርሳለን። ለምንሠራው ሁሉ ደግሞ ለብዙ ባለድርሻዎች ትኩረት እንሰጣለን። ስለሆነም የሚያዳምጡን የንግዱ ማኅበረሰብ አባላት ብቻ አይደሉም። ፖለቲከኞች፣ ፖሊሲ ቀራጮች፣ መንግሥታዊ ያልሆኑ ድርጅቶችና የትምህርት ልሂቃን የመሳሰሉትም ያዳምጡናል።
ከዘ ኢኮኖሚስት ጋር በአጋርነት ይህን ጉባኤ የሚያዘጋጀው 251 የተሰኘ የኮሚኒኬሽን አገር በቀል ኩባንያ ነው። የኩባንያው ባለቤትና ስራ አስኪያጅ አቶ አዲስ አለማየሁ ለቪኦኤ እንደገለጹት ጉባኤው እንዲዘጋጅ የሚጠይቁት እነማን እንደሆኑና ለምንስ እንደሚጠይቁ አስረድተዋል።
በጣም ብዙ ኢንትረስት አለ ኢትዮጵያ ውስጥ ኢንቨስት ለማድረግ ከተለያየ ቦታ ከተለያየ አቅጣጫ። ኢኮኖሚስት ደግሞ የሲኢኦ እና በዛ በላይ ደረጃ ያሉት ሰዎች ናቸው። እዚህ ኢቨንት ላይ የሚመጡት ዲሲዥን ሜከርስ ወሳኞች ናቸው። መጥተው አይተው የአገሩን ሁኔታ ከተረዱ በኋላ ወደ ኢንቨስትመንቱ መግባት የሚፈልጉ ሰዎች ናቸው እና እነሱ ናቸው ኢቨንቱን የሚጠይቁት።
የዘ ኢኮኖሚስት ቡድን ዛሬ ረፋዱ ላይ በሸራተን ሆቴል በሰጠው ጋዜጣዊ መግለጫ ላይ ከተሳተፉት መካከል ከፍተኛ የፕሮግራም አርታይ ኒኮላ ባውን ደግሞ የጉባኤውን ዋና ዓላማ አብራርተዋል።
And the purpose of the summit is to bring together Ethiopia's leading policy makers and business leaders.
የጉባኤው ዓላማ የኢትዮጵያ መሪ ፖሊሲ አውጪዎችን፣ የንግድ መሪዎችን፣ በኢትዮጵያ ውስጥ መዋለ ንዋያቸውን ሊያፈሱ ከሚፈልጉ ዓለም አቀፍ ኤክስፐርቶች ጋር ማገናኘት ነው። ኢትዮጵያ ሁለተኛውን የእድገትና የለውጥ ዕቅዷን ተግባራዊ ለማድረግ በምትንደረደርበት ወቅት ይህን ጉባኤ ማካሄዳችን መልካም አጋጣሚ እንደሆነ ይሰማናል። በመጪው መስከረም ወር ይህ ዕቅድ በይበልጥ ይብራራል። በዚህ አንድ ቀን ተኩል ጉባኤ ላይ ብዙ ርዕሰ ጉዳዮችን እንዳስሳለን። እነዚህም ከግብርና እስከ ኃይል ምንጭና እስከ ፋብሪካ የሚዘልቁ ይሆናሉ። እንዳልኩትም በጉባኤው ላይ አያሌ ተናጋሪዎች ይኖራሉ። ክቡር ጠቅላይ ሚኒስትሩም የመክፈቻና የእንኳን ደህና መጣችሁ ንግግር ሊያደርጉልን ተስማምተዋል።
በዚህ ጉባኤ ላይ ትኩረት ከሚያገኙ ርዕሰ ጉዳዮች መካከል የወደፊቱ የኢትዮጵያ ምጣኔ ሀብታዊ እድገት እድል ምን ይመስላል? መንግስት መር የልማት ሞዴል ቀጣይነቱ ምን ያህል አስተማማኝ ነው? በአሁኑ ጊዜ የግሉን የምጣኔ ሀብት ዘርፍ ያጋጠሙት ተግዳሮቶችስ ምን ምን ናቸው? ቁልፍ በሆኑ ምጣኔ ሀብታዊ መስኮች የመዋለ ንዋይ ፍሰትን ለማበረታታት መንግስት ከዚህ የበለጠ ምን ሊያደርግ ይችላል የሚሉና ሌሎችም ይገኛሉ። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ቀጣዩ የመጽሔት ትንታኔ ርዕስ እናልፋለን። የመጨረሻው እንደሚሆን ተስፋ የተጣለበት አራተኛው ምዕራፍ የደቡብ ሱዳን የሰላም ድርድር ዛሬ በአዲስ አበባ ተጀምሯል። ተደራዳሪዎቹ ኢጋድ ፕላስ የተሰኘው አደራዳሪ ቡድን ባቀረበው ረቂቅ የሰላም ስምምነት ሰነድ ላይ እንደሚመክሩ ይጠበቃል። እስክንድር ፍሬው የመክፈቻ ስነ ስርዓቱን ተከታትሎ ተከታዩን አድርሶናል።
የደቡብ ሱዳን የሰላም ድርድር በታቀደው ቀን መጀመሩ በራሱ እንደ ጥሩ ምልክት ተቆጥሯል። ከዚህ ቀደም የተካሄዱት የደቡብ ሱዳን የሰላም ድርድሮች በታቀደው ቀን መጀመራቸው የተለመደ አይደለም። የመጨረሻው ዙር እንደሚሆን ተስፋ ለተደረገው ለዚህ ድርድር ግን ተሳታፊዎቹ ሁሉ አዲስ አበባ ገብተዋል። የመክፈቻ ስነ ስርዓቱም ዛሬ ከሰዓት በኋላ ተካሂዷል። ይህ አራተኛው ምዕራፍ ድርድር ኢጋድ ፕላስ በተሰኘውና ተጨማሪ አገሮችንና ድርጅቶችን ባቀፈው ቡድን የሚካሄድ የመጀመሪያው ድርድር ይሆናል። ድርድሩን በንግግር የከፈቱት የኢጋድ ዋነኛ አደራዳሪ የቀድሞው የኢትዮጵያ ውጭ ጉዳይ ሚኒስትር አምባሳደር ስዩም መስፍን የመጨረሻ ውጤት ይገኝበት ዘንድ ጥሪ አቅርበዋል። ተደራዳሪዎቹ ወገኖች በደቡብ ሱዳናውያን ዕጣ ፈንታ ላይ ተጽዕኖ የሚያሳርፍ ውሳኔ ከሚወስኑበት መንገድ ላይ ደርሰናል ብለዋል። አቶ ስዩም ለተደራዳሪዎቹ የተሰጠው ረቂቅ የስምምነት ሰነድም ራሳቸው የደቡብ ሱዳን ወገኖች ካደረጓቸው ድርድሮችና ካንጸባረቋቸው ሐሳቦች የተውጣጣ መሆኑን አመልክተዋል።
End of July 2015, we, the IGAD Plus, shared...
በሐምሌ መጨረሻ አካባቢ እኛ በኢጋድ ፕላስ የምንገኝ የደቡብ ሱዳንን ግጭት ይፈታል ያልነውን የስምምነት ሰነድ ረቂቅ ሰጥተናችኋል። ያኔም እንዳስታወስኩት ሰነዱ በጥር 2014 እዚህ አዲስ አበባ መገናኘት ከጀመርን ጊዜ አንስቶ ካደረግነው ሰፊ ድርድር የተገኘ ነው። ከእናንተ ከራሳችሁ ውይይቶች፣ ድርድሮችና ጥቆማዎች በመነሳት የተሰነዘሩ ሐሳቦችን፣ አሳሳቢ ጉዳዮችንና ፍላጎቶችን ግምት ውስጥ ለማስገባት ሞክረናል።
ረቂቅ የስምምነት ሰነዱ በደቡብ ሱዳን ሰላም ሊያመጣ የሚችል እንደሆነም ዋነኛ አደራዳሪው እምነታቸውን ገልጸዋል።
If implemented wholeheartedly in a letter and spirit
ከልብ በመነጨ ሁኔታ ከተተገበረ የስምምነት ሰነዱ በድርድሩ ላይ እየተካፈሉ ያሉትን ወገኖችና መላውን የደቡብ ሱዳን ሕዝብ ወደ ተሻለ ነገ መውሰድ ይችላል። የበለጠ እንድትረዱትና ከየአምራሮቻችሁ እንደዚሁም ከየደጋፊዎቻችሁ ጋር ምክክር እንድታደርጉበት በጠየቅናችሁ መሰረት ለምክክር በቂ ጊዜ እንዳገኛችሁ ተስፋ እናደርጋለን። በሰነዱ የሰፈሩት የስምምነት ሐሳቦች ባለፉት 19 ወራት ከተወያያችሁባቸው ጉዳዮች ጋር ተመሳሳይ በመሆናቸው
ዛሬ በተጀመረው ድርድር በፕሬዝዳንት ሳልቫኪር ማያርዲት የሚመራው የደቡብ ሱዳን መንግስትና በዶክተር ሪያክ ማቻር የሚመሩት አማጽያን እንደዚሁም የቀድሞ ታሳሪዎች በማለት ራሳቸውን የሚጠሩት ወገኖች ተገኝተዋል። ጉዳዩ የሚመለከታቸው ሌሎች አካላትም እየተካፈሉ ነው። በደቡብ ሱዳን የሚገኙ የተለያዩ ፓርቲዎችን የሚወክለውና ሌሎች የፖለቲካ ፓርቲዎች የሚባለው ቡድን ግን አልተገኘም። ለድርድሩ ወደ አዲስ አበባ እንዳይጓዙ በደቡብ ሱዳን መንግስት መከለከላቸውን በተለያዩ የመገናኛ ብዙሃን የተጠቀሱት የዚህ ቡድን መሪ ላማኮል ተናግረዋል። የዚህን የፖለቲካ ፓርቲዎች ቡድን አለመገኘት በዛሬው የመክፈቻ ስነ ስርዓት ላይ የተጠቀሱት የአማጽያኑ ዋነኛ ተደራዳሪ ታባን ደንጋይ አደራዳሪዎቹ መፍትሄ እንዲሰጡ ጠይቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከኢራን ጋር የተደረገው ስምምነት የኒውክሌር መሳሪያ እንዳትቀምም አማራጭ መንገድ ነው ሲሉ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አሜሪካውያን ስምምነቱን እንዲደግፉ ጥሪ አቅርበዋል። እዚህ ዋሽንግተን ዲሲ ውስጥ በሚገኘው አሜሪካን ዩኒቨርሲቲ ለአንድ ሰዓት ያህል ባደረጉት ንግግር ኢራንን ማግለል መቀጠሉ በፍጥነት የኒውክሌር መሳሪያ እንድታመርትና በመካከለኛው ምስራቅ ሌላ ጦርነት እንዲጫር ይገፋፋል ብለዋል። ውሉን በጥርጣሬ የሚያዩት የዩናይትድ ስቴትስ ምክር ቤት አባላት የድጋፍ ወይም የተቃውሞ ድምፅ ከመስጠታቸው በፊት ጠንከር ላለ ክርክር እየተዘጋጁ መሆኑን በመጥቀስ ላቲካ ሆክ ዘግባለች። ትዝታ በላቸው ታቀርበዋለች።
ኢራን ላይ ተጥሎ የነበረውን የኢኮኖሚ ቀባ አላልቶ በምትኩ ዓለም አቀፍ ማህበረሰብ የኒውክሌር ፕሮግራሟን በትጋት እንዲቆጣጠር ማድረግ የዩናይትድ ስቴትስን ደህንነት ያረጋግጣል፣ ምክንያቱም መሳሪያውን በሚስጥር መገንባት አይቻላትምና ብለዋል ፕሬዝደንቱ በንግግራቸው።
For decades, inspectors will have access to Iran's entire nuclear supply chain, from the uranium mines and mills where they get raw materials.
ለመጪዎቹ በርካታ ዓመታት የኒውክሌር መሳሪያ ተቆጣጣሪዎች ከኢራን የዩራኒየም ማዕድን ቁፋሮ እስከ ሌሎች መሳሪያውን ለመስራት የሚያስፈልጉ ቁሳቁስ የሚያመርቱ ከሆነ ለመቆጣጠር ይቻላቸዋል።
የኢኮኖሚ ቀባውን ማላላትም ኢራንን ወደ አካባቢው ሀያል አገር እንደማያሸጋግራት ተናግረዋል።
Their conventional capabilities will never compare with Israel's, and our commitment to Israel's qualitative military edge.
የእግረኛ ጦር ሰራዊታቸው በምንም አይነት ከእስራኤል ጋር አይወዳደርም። እኛ ለእስራኤል ያለን ከፍተኛ ድጋፍ የወታደሮቿን የጥራት ብልጫ ያረጋግጣል።
ሆኖም ከኢራን ጋር የተደረገው ስምምነት ተቀባይነት ካላገኘ በፍጥነት የኒውክሌር መሳሪያውን በመገንባት በመካከለኛው ምስራቅ ሌላ ጦርነት ልትጭር ትችላለች ብለዋል።
Does anyone really doubt that the same voices now raised against this deal?
አሁን ይህን ስምምነት የሚቃወሙ ሰዎች ኢራን መሳሪያውን ከሰራች በስልጣን ላይ ያለ ፕሬዚደንት በቦምብ እንዲያስደበድባት መጠየቃቸው እንደማይቀር የሚጠራጠር ሰው አለ?
አንዳንድ የዩናይትድ ስቴትስ ምክር ቤት አባላት ግን ከኢራን ጋር የሚደረግ ማንኛውንም ስምምነት በጥርጣሬ ነው የሚያዩት። የደቡብ ዳኮታ ክፍለ ሀገር የሪፐብሊካን የሰነት አባል ጆን ቱኔ አንዱ ናቸው።
Do we trust Iranian leaders who continue to chant death to America? And what are the consequences?
ሁልጊዜ ሞት ለአሜሪካ የሚል መፈክር የሚያሰሙ የኢራን መሪዎችን እንዴት ማመን ይቻላል? ኢራን ይህን ሁሉ ጥሳ የኒውክሌር መሳሪያ ከሰራች የሚከተለው እርምጃ ምንድን ነው?
ቀድሞ የኔቶ ማለትም የሰሜን አትላንቲክ የቃል ኪዳን አገሮች የዩናይትድ ስቴትስ አምባሳደር የነበሩ ሮበርት ሃንተር ግን ፕሬዝደንት ኦባማ ከኢራን ጋር የተደረገውን ውል ለአሜሪካውያን አሳሳቢ እንዳይሆን ጥያቄዎችን በማሟላት ያልደፈኑት ቀዳዳ የለም ብለዋል።
It also laid out the relationships that the president believes are important.
ውሉ በተጨማሪ በፕሬዝደንቱ እንደ ተቃሚ ወዳጅ አገሮች የሚቆጥሯቸውን የፋርስ ባህረ ሰላጤ አገሮችና እስራኤል ጥቅም ያገናዘበ ነው። የዩናይትድ ስቴትስ የተወካዮች ምክር ቤትም የዚህ ሀገር ሰላምና ጸጥታ ያለበትን ኃላፊነት በመገንዘብ ውሉን እንዲያጠና ነው ፕሬዝደንቱ የጠየቁት።
አምባሳደር ሮበርት ሃንተር ከኢራን ጋር የኦባማ አስተዳደርና ዓለም አቀፍ ማህበረሰብ የደረሰውን ውሉ አድሮ የዩናይትድ ስቴትስ ምክር ቤት እንደሚያጸድቀው ኢራንም ለራሷ ጥቅም ስትል እንደማትተሰው እምነታቸውን ገልጸዋል።
አድማጮች ዝግጅታችን ይቀጥላል። አሁን የፕሮግራም ማሳሰቢያ አለን።
በአካባቢው ያዩትንና ያስደሰቱትን ያስገረሙትን ወይም እንዲያው ቀልቦን የሳበ ክስተትና ሁኔታ በእጅ ስልኮ ፎቶ አንስተው ከዚያው ከእጅዎ ላይ በቪኦኤ አፕ ሊልኩልን እንደሚችሉ ያውቃሉ?
በእጅ ስልኮ ፎቶግራፍ አንስተው ከላኩልን የአሜሪካ ድምጽ ራዲዮ የአፍሪካ ቀንድ አገልግሎት በፎቶ መድብሎቹ ወይንም ጋለሪዎቹ ውስጥ ያስገባሉታል።
በቅድሚያ የቪኦኤን አፕ
ለአንድሮይድ ተጠቃሚዎች ከጉግል ፕሌይ፣
ለአይኦኤስ ተጠቃሚ ከአፕ ስቶር፣
ለኖኪያ እና የቆዩ ስማርት ስልኮች
ከm.binu.com ያገኙና በእጅ ስልኮ የፊት ገጽ ላይ ያኖሩ።
የርሶ ወደ ሆነው ሳይት ለመሄድ ወደ ዌብሳይታችንም ገብተው ትክክለኛውን ማገናኛ ወይንም ሊንክ ተጭነው ሊከተሉ ይችላሉ።
ለምሳሌ በአካባቢዎ ያዩትን የተፈጥሮ ውበት
ወይም የከተማ እንቅስቃሴ
ወይም የግብርና ስራ
ወይም የከብት እርባታ
ወይም የጉዞ ማስታወሻ በፎቶ ሊያሳዩን ከፈለጉ በቪኦኤ የአማርኛ ቋንቋ ገጽ ላይ በላይኛው የቀኝ ጥግ ያለውን ቀስት ይጫኑና የፎቶ ካሜራውን ምስል ይጫኑ።
ከዚያም አዲስ ምረጥ የሚለውን በመጫን የፈለጉትን ፎቶ ሊያነሱ ይችላሉ።
ወይም ደግሞ ከክምችት ይምረጡ የሚለውን በመጫን ቀደም ሲል ካነሷቸውና በስልኮ ላይ ከሚገኙ ፎቶግራፎች የፈለጉትን ወደ ዌብሳይታችን ማሳፈር ይችላሉ።
ለሚልኩት ፎቶ ርዕስ ይስጡት። ፎቶው ስለምን እንደሆነ ይግለጹ። ስሙን ያስፍሩበትና
የብዕርም ስም ሊሆን ይችላል።
ለመላክ በገጹ ላይ የላይኛው የቀኝ ጥግ ላይ የሚገኝን ላክ የሚለውን ቁልፍ ይጫኑ። የፎቶግራፉ የባለቤትነት መብት ከተረጋገጠ በኋላ የሚመረጡ ፎቶዎች በፎቶ መድብላችን ወይንም በጋለሪያችን ላይ ይወጣሉ። እርሶም ማንም ወደ ገጻችን የሚገባ ሊያያቸው ይችላል።
አሁኑኑ ይሞክሩት።
መልካም ፎቶ በቪኦኤ አፕ።
ክቡራትና ክቡራን አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:35 ያመለክታል። የሁለተኛውን አጋማሽ ቀዳሚ ቅንብር እናሰማችሁ። ባህልና ማህበረሰብ
አዲስ አበባ the new flower of africa በግርድፉ አዲስ አበባ አዲስቱ የአፍሪካ አበባ በቅርቡ ለህትመት ያበቃው አዲስ የፎቶግራፍ መጽሐፍ ርዕስ ነው። አዲስ አበባን ለምናውቅ ጭምር አዲስ የሚሆኑ በውል ብናውቃቸው እንኳን እንደ አዲስ ልናያቸው ይጋብዛሉ ሲል እንደረደራል አሉላ ወደ ምሽቱ ባህልና ማህበረሰብ ፕሮግራሙ። በፎቶ መጽሐፉ ይዘት በመስህብና ታሪካቸው እሱ ባለው በመቅረጸ ስዕሉ ባስቀራቸው ባለ ታሪኮችና እንዲሁም የዘመናችን ቴክኖሎጂ በፍጥነት እየለወጠውና የተለየ ገጽታ እያላበሰው በመጣው ዙሪያ ያደረጉትን ቃለ ምልልስ የመጀመሪያ ክፍል ለምሽቱ ነው ይዞ ቀርቧል። አሉላ መስመሩ ያንተ ነው።
ስባለው ማዛ መቅድሚያ እንኳን ወደ አሜሪካ ድምጽ ራዲዮ በድጋሚ ብቃልክ
በጣም ደስ ብሎኛል። ባለፈው 2 አመት በፊት ስንወያይ ከሌላ መጽሐፍ ጋር ተመልሼ አጣለው ይሄ ነበር። ይሄው ቃልህን አክብሬ መጥቻለሁ።
በርግጥ ቃልህን አክብረ መጥተሃል። አዲስ አበባ the new flower of africa አዲስቱ የአፍሪካ አበባ ይላል። ከዚህ ቀደም አነቃቂ ጉዞ የሚል የኢትዮጵያን የተለያዩ ታሪካዊ ቦታዎች የሚዳስስ የሚመለከት የፎቶግራፍ መጽሐፍ የመጀመሪያው መጽሐፍን እንዳልከው ከሁለት አመታት በፊት ለህትመት አብቅተሃል። አሁን ያስተዋወቁትን መጽሐፍ ምናልባትም ከዚህ ቀደም ከሰራው ዳጎስ ያለ ልምድ ይወሰድክ ይመስላል። አዲስ አበባ ይባል እንጂ ከአዲስ አበባ መውጣ ያደርገናል። ግሩም መጽሐፍ ከጄ ገብቷል። ለአድማጮች አንዳንዱን እያነሳን እናስተዋውቃለን። ያሁኑ መጽሐፍ ይዘት ምንድን ነው? በልማድ እንደሚባለው ቡና ጠረጴዛ ላይ የሚሆን በፎቶግራፎች የተመላ ታሪክ የሚያስተዋውቅ መጽሐፍ ነው። እስኪ አስረዳን፣ ምንድን ነው ይዘቱ? የቱን አካባቢዎች አካተትክ?
ትክክል። እንግዲህ አጠር ባለ ሁኔታ አንተም ገልጸኸዋል። እንግዲህ ከሽፋኑ እንጀምር። ሽፋኑ ላይ የምናየው አንድ የአደይ አበባ ፎቶ ነው። ያ ፎቶ እንግዲህ እንደምታየው የከተማዋን አዲስ አበባነቷን የሚያሳይ የሽፋኑን መደብ ስናየው አረንጓዴ መደብ ላይ ጽሑፉ በቀይ ነው። ጠቅላላ ሽፋኑ ላይ ያሉትን ቀለማቶች ስናየው ያው የሀገራችንን ባንዲራ የሚያሳይ ነው ማለት ነው። ከድሮ መጽሐፍ አዲስ የሚያደርገው ምንድን ነው የሚለውን ለመመለስ ያህል አንደኛ እንዳልከው በይዞታው መጀመሪያ በደንብ ለማስተዋወቅ የፈለገው ይሄኛው መጽሐፍ አዲስ አበባ ከተማን ነው። ወደ 167 የተለያዩ ገጾች ያሉት ሲሆን ከዛ ላይ 113 አዲስ አበባ ላይ ወይም በአዲስ አበባ የተመሰረቱች ናቸው።
አዲስ አበባ ላይ ያተኮሩ ገጾች ናቸው።
አዲስ አበባ ላይ ያተኮሩ ገጾች ናቸው። ሌሎቹ 54 ገጾች ደግሞ አዲስ አበባን በመመርኮዝ ከአዲስ አበባ ወጣ ሲሉ የሚገኙ ምን አይነት ለጉብኝት የተዘጋጁ ወይም ደግሞ መጎብኘት ያለባቸው
የቱሪስት
መስህቦች እንዳሉ የሚያሳይ ነው። በአጠቃላይ መጽሐፉ 167 ፔጆች ደግሞ ገጾች ደግሞ አንድ ላይ ስታያቸው ጠቅላላ አገሪቷን የቱሪስት መስህቦች ያሉበትን ቦታ የሚያሳዩ ጽሁፎች እና ፎቶዎች ያሉበት ነው።
እሱ ባለው እንግዲህ ቀደም ብለህ እንደገለጽክልን በ167ቱ ገጾች አዲስ አበባ ላይ ካተኮረው 113 ገጾች ወጣትልና ሌሎች አካባቢዎችን ታስቃኝናለህ። ይሄ ምናልባትም የአዲስ አበባን የተለያዩ ክፍሎችም ሆነ በሌሎቹ ገጾች የተካተቱትን ከአዲስ አበባ ወጣ ብለው ያሉ የሚገኙ የቱሪስት መስህቦችን ለማያውቁት ብቻ ሳይሆን ለሚያውቁት እንኳን በተለየ ሁኔታ ደግሞ እንዲመለከቱት የሚጋብዝ ሆኖ ነው ያገኘሁት። መጽሐፍህ ረጅም ጊዜ እንደወሰደ መገመት ይቻላል። ምናልባት የጉዞህና እነኚህን ስራዎች ልትሰራ የጣርክበትን መንገድ ታጫውተናለህ። እስኪ ግን አሁን በዋናነት ከቀረቡት በአዲስ አበባ ውስጥ ምን የሚነገር አለ ብሎ ሊያስብ ይችላል አንድ ሰው። በዚህ መጽሐፍ ውስጥ የተካተቱት ፎቶግራፎች ግን ብዙ የሚነገር ነገር መኖሩን፣ ለአዲስ አበባ እንግዳ ላልሆነ ሰውም ብዙ ታሪክ መኖሩን የሚያሳዩ ናቸው። ታሪኮቹ ደግሞ በጽሁፍም ታግዘው እንመለከታለን። እስኪ አስረዳን፣ ዋና ዋናዎቹን እናንሳቸው።
ትክክል። እንግዲህ አንድ ከባለፈው መጽሐፍ የተማርኩት አንድ ነገር አለ። አሁኑ መጽሐፍ ብዙዎቹ ፎቶዎች ወይም ደግሞ እንዳለ 167ቱም ገጾች በጽሁፉም በጣም የተደገፈ ነው። ከ20ሺ እስከ 25ሺ ወርዶች ያሉት ቃላቶች ያሉት መጽሐፍ ነው እና ከፎቶግራፉ ሌላ ፎቶግራፉን የሚገልጹ ጽሁፎች አሉ ማለት ነው። አዲስ አበባ ምን አለ ለሚል ነው። እኔም ራሴ ይህንን መጽሐፍ ለማዘጋጀት ከመወሰኔ በፊት እና መስራት ከመጀመሪያ በፊት ይህንን ጥያቄ ቢጠይቀኝ ብዙም የምላቸው ነገሮች የሉም ነበረ እና ይገባኛል። አንድ ሰው ምን እንግዲህ አዲስ አበባ ከተማ ነች፣ ምን አለ የሚታይ ሰው አለ። በአስተያየት ደረጃ ከአንዳንድ ሰዎች የሰማኋቸው ነገሮች አሉ። አዲስ አበባ ሲካሄድ ለኒያው ቤተሰብ እንጎበኛለን፣ ሌላ ምን አለ የሚሉ ሰዎች አሉ። አሁን ይህን መጽሐፍ ስሰራ ያገኘሁት ነገር ምንድን ነው? ያንን
አስተሳሰብ የሚያስለውጥ ነው።
አስተሳሰብ በትክክል የሚያስለውጥ ነገሮች ነው። እንደ ማንኛውም ከተማ አዲስ አበባ ሙዚየሞች አሏት፣ ፓርኮች አሉ፣ መናፈሻዎች አሉ እና እነሱን የሚገልጽ እና መጽሐፉ የሚጀምረው ምንድን ነው? መጀመሪያ አዲስ አበባን በማስተዋወቅ ነው። አዲስ አበባ የት ነው የምትገኘው? የመግቢያ ጽሁፎችና ፎቶዎች የሚያሳይ ነው ማለት ነው። ከአዲስ አበባ ቱሪዝም ያገኘኋቸው የድሮ አዲስ አበባ ስትመሰረት የሚያሳይ ፎቶዎች አሉ። እነዛ ፎቶዎች ከኔ ከአዲሶቹ ፎቶዎች ጋር በማነጻጸር አዲስ አበባ ከየት ወዲህ እንደደረሰች የሚያነጻጽርና የሚያሳይ ፎቶዎች እንዲሁም ጽሁፎች አሉ። ቀጠል ብለህ ስትሄድ ደግሞ ከኢትዮጵያ ማፒንግ ኤጀንሲ ካርታ ኤጀንሲ ጋር በመተባበር የአዲስ አበባን ካርታ የሚያሳይና የተለያዩ ቦታዎች ወይ ደግሞ
የመልክዓ ምድር አቀማመጥ
የሚያሳዩ ፎቶና ጽሁፎች አሉ። ሌላው እንግዲህ በዚህ በመግቢያው ላይ ቅድም እንዳልኩት የተለያዩ ፎቶዎች አሉ። እነዚህ ፎቶዎች የተነሱት የተለያዩ የአዲስ አበባን ገጽታዎች ለማሳየት ነው። ሙዚየሞች እንዳሉ፣ ሶስተኛ ደግሞ የአፍሪካ መናኸሪያ ከተማ መሆኗን የሚያሳይ ስዕሎች እና ጽሁፎች አሉ። ከዛም ደግሞ አለፍ ብሎ በመግቢያነት ከተማዋ ትንሽ ራቅ እያለን ስንወጣ ምን ምን አይነት ቦታዎች እንዳሉ እና ሰዎች ምን መጎብኘት እንደሚችሉ የሚያሳይ ጽሁፍና ፎቶ አለ ማለት ነው። መጽሐፉ መጀመሪያ የሚገባው የአዲስ አበባን አመሰራረት በምትመሰረትበት ጊዜ የነበረው የንጉስ ምኒልክና እቴጌ ጣይቱ በዛ ጊዜ የነበረውን ከዛም ቀጥሎ የንግስት ዘውዲቱ ከዛ ኃይለ ሥላሴ በነበሩ ጊዜ የሚያሳይ እና በእነሱ ጊዜ የተሰሩ እነሱን የሚያሳዩ ሙዚየሞችን የሚያሳይ ጽሁፍና ፎቶዎች አሉ።
ዋና ዋናውን ገልጸህልናል። እሱ ባለው በመግቢያው የእቴጌ ጣይቱን ፎቶግራፍ የመጽሐፉ የውስጥ ሽፋን የመጀመሪያ ገጽ ላይ እንመለከታለን። ስለ ራስህ በመግቢያ በማስታወሻ ስለ ራስህ ትነግረናለህ። አዲስ አበባ ተወልጄ ያደግኩ ነኝ። ይሁንና ስለ በልምድ ደረጃ ራስህን ስትመለከት ግን ስለ አዲስ አበባም ሆነ ስለ አገርህ ያለህ እውቀት በጣም ትንሽ መሆኑን በፍለጋው ለራስህ ካገኘኸው መረዳት ለሌሎች ማካፈል የሚፈለግ ይመስላል። በመንደርደሪያህ የተረዳሁት በቀደመ መጽሐፍህ አጫውተህናል። ለፎቶግራፍ ያለ ፍቅር፣ አካባቢዎችን ለመጎብኘት ያለ ፍቅር ወደዛ መጽሐፍ ጥንስስ እንዳበቃ ተረድተናል ይመስለኛል። ይሄ ከቀደመው መጽሐፍ ውስጥ ነው የተወለደው። እንዴት ወደዚህ ሁለተኛ ስራ ውስጥ ገባ? ምን መልክ ነበረው ሂደቱ? አዲስ አበባ አዲሲቱ የአፍሪቃ አበባ በተሰኘው ባለጠንካራ ልባስ የፎቶ መጽሐፉ ዙሪያ ከፎቶ ጥበብ ባለሙያ ውስጥ ባለው መዓዛ ጋር የጀመርነው ወግ የዘመኑ ቴክኖሎጂ በፍጥነት እየለወጠውና የተለየ ገጽታ ያላበሰው ስለመጣው የፎቶ ጥበብ ጨምረን በቀጣይ ፕሮግራማችን እንመለሳለን። ለአሁኑ ግን እሱ ባለውን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ከአፍሪቃና ወጣት ሕዝቧ ጋር ቅርብ ግንኙነት መፍጠር ጠቃሚና እጅግ አስፈላጊ ነው ሲል ይጀምራል የምሽቱ የቪኦኤ ርዕሰ አንቀጽ። 500 የሚሆኑ ከሰሐራ በታች የሚገኙ ተስፋ የተጣለባቸው የአፍሪካ ሀገሮች ወጣት መሪዎች በአሁኑ ሰዓት እዚህ በዋሽንግተን ዲሲ ከፕሬዚደንት ባራክ ኦባማ፣ ከንግድ ድርጅት ኃላፊዎችና ከዩናይትድ ስቴትስ ከፍተኛ የመንግሥት ባለሥልጣናት እንዲሁም ከሲቪል ማኅበረሰቡ ተጠሪዎች ጋር ተገናኝተው ለመነጋገር ተሰብስበዋል። ከትላንት ሰኞ ጀምሮ እስከ ነገ ረቡዕ የሚቆየው የሦስት ቀናት ጉባኤ ግን ከዚህም በላይ ይጠበቅበታል። ጉባኤው የአፍሪካን ሕዝብ ለመርዳት ያለንን ቁርጠኝነት የምናረጋግጥበት፣ ስለ ዲሞክራሲና መልካም አስተዳደር እንዲሁም ሁላችንንም በሚመለከቱ ጉዳዮች ዙሪያ ትኩረት ሰጥተን የምንነጋገርበት ይሆናል ይልና ርዕሰ አንቀጹ ሐተታውን ይቀጥላል። ከአፍሪካ ሀገሮች ጋር ይበልጥ ግንኙነት ፈጥሮ መነጋገር የዩናይትድ ስቴትስ የውጭ ጉዳይ ፖሊሲ ትኩረት ይሆናል። ፕሬዚደንት ባራክ ኦባማም ግንኙነቱ ምን ያህል ጠቃሚ እንደሚሆን አበክረው አስገንዝበዋል። ሚስተር ኦባማ እንደ አውሮፓውያን ዘመን አቆጣጠር በ2009 ዓ ም ሥልጣን በያዙ ጥቂት ቀናት ጊዜ ውስጥ ነበር ይህንኑ ግንኙነት አስመልክቶ ወደ ጋና በመጓዝ ለማስረዳት የሞከሩት። ይህ የፕሬዚዳንቱ የሦስት ቀናት ጉባኤ ካበቃ በኋላ በማንዴላ የዋሽንግተን የትምህርት ዕድል መሠረት ለ500ዎቹ የአፍሪካ ወጣት እንግዶች ለስድስት ሳምንታት የሚቆይ የትምህርትና የአመራር ሥልጠና በተለያዩ 20 የሚሆኑ የዩናይትድ ስቴትስ ከፍተኛ የትምህርት ተቋማት ውስጥ ይሰጣል። መርሃ ግብሩ ከፕሬዚዳንቱ ጋር የሚደረገውን የአዳራሽ ውስጥ ስብሰባ፣ ከምክር ቤት አባላት ጋር ተገናኝተው የሚወያዩበትን ልዩ ፕሮግራም፣ ከንግድ መሪዎች ጋር የሚደረገውን የቀጥታ ግንኙነት፣ ከመንግሥት ከዓለም አቀፍ የልማትና መንግሥታዊ ካልሆኑ ድርጅቶች ጋር የሚደረጉ ግንኙነቶችን ያካትታል ካለ በኋላ የአሜሪካ ድምፅ ራዲዮ የዕለቱን ርዕሰ አንቀጽ ሲያጠቃልል ከእነዚህ ወጣት መሪዎች ጋር ጠንካራ ግንኙነት መፍጠር አሜሪካና አፍሪካ በጋራ የሚጋሯቸውን እጅግ ብዙ ፍላጎቶች ያራምዳል፣ የሁለቱንም ሕዝቦች ወዳጅነት ያጠናክራል፣ ጥቅሞቻቸውን ያስጠብቃል ብሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን በምሽቱ ምርጥ ዜማ ዘና ፈታ የምንልበት የምንነቃቃበት ነው ሰዓቱ። ስልቱ ጥቁር ሰው፣ ድምፃዊው ቴዲ አፍሮ ነው።
Oh,
ጥቁር ሰው ከሰማሁት ሰንበት በታለ ቴዲ አፍሮን እናመሰግናለን።
አድማጮች፣ አሁን የሳምንታዊው ሳይንስና የተፈጥሮ አካባቢ ፕሮግራም ነው። ሰዓቱ አዘጋጅና አቅራቢ ሰለሞን አባተ።
የፊታችን ህዳር መጨረሻና ታህሳስ መጀመሪያ ላይ ዓለም በተፈጥሮ አካባቢ ጉዳዮችና በአየር ንብረት ፈተናዎች ላይ ለመነጋገር ይሰባሰባል። ይህ ይመለከተናል የሚሉ ወገኖች ጉባኤ ወይም በእንግሊዝኛው ስያሜ ምህጻር ሲኦፒ ተብሎ ይታወቃል። ፈረንሳይ ዋና ከተማ ፓሪስ ላይ የሚካሄደው ለ21ኛ ጊዜ መሆኑ ነው። የዓለማችን የሙቀት መጠን እየናረ፣ የዋልታዎች ዘላለማዊ የበረዶ ግግሮች እየቀለጡ፣ ጊዜያቸውን ያልጠበቁና ስፍራዎቻቸውን የሳቱ ዶፍ ዝናቦች፣ እጅግ የከፉ ለጥንቃቄና ለማስጠንቀቂያ አስቸጋሪ የሆኑ የጎርፍ መጥለቅለቅ አደጋዎችን እያስከተሉ፣ የድርቁ ድግግሞሽና ስፋት እየበረታ መሄድ፣ የበረሃማነት መስፋፋት፣ የሰብሎችና አዝዕርት ምርት መዛባት፣ የእንስሳት እርባታ ይዞታ መመሳቀል፣ የግጦሽና የመጠጥ ውሃ መጥፋት ወይም መመናመን፣ ግጭቶች፣ የፖለቲካ አለመረጋጋት፣ የመፈንቅለ መንግሥትና የአመፅ አዝማሚያዎች፣ የአየር ንብረት ለውጥ እያስከተላቸው ካሉ መዘዞች ረጅም ዝርዝር ጥቂቶቹ ናቸው። ለእንዲህ አይነቶቹ የከፉ መዘዞች ዓለምን እያጋለጡ ያሉት ሰበቦች ሰው ሰራሽ ናቸው በሚል ከ99 ከመቶ በላይ የሚሆኑ የቅርብ ተመራማሪ ጠቢባን ይስማማሉ። ጥቂት ሳይንቲስቶችና ቀላል የማይባል ቁጥር ያላቸው በየሀገሩ ያሉ ፖለቲከኞችና እንደራሴዎች ደግሞ አንድም የአየር ንብረት ለውጥ የሚባል ነገር መኖሩን አይቀበሉም ወይም ይጠራጠራሉ፣ አሊያም ቢኖሩም ምክንያቱ ሰውና ተግባራቱ ናቸው ብለው አያምኑም። የኦባማ አስተዳደር ያለው አቋም እንዲህ ነው። በቅርቡ ፔሩ ዋና ከተማ ሊማ ላይ ተካሂዶ በነበረ የዓለም የአየር ንብረት ለውጥ ጉባኤ ላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ እንዲህ ብለው ነበር።
In Brazil, they saw the first worst drought in half a century. New Zealand recently experienced a drought.
ብራዚል ውስጥ በግማሽ ምዕተ ዓመት ውስጥ ያልታየ ከባድ ድርቅ ደርሷል። ኒውዚላንድ ውስጥ ገበሬዎች የወተት ከብቶቻቸውንና በጎቻቸውን በሕይወት ለማቆየት እስኪያጡ ድረስ ድርቁ በመበርታቱ ለማረድ ተገደዋል። በሌላ በኩል ደግሞ ክፋታቸው ከዚያ ያልተናነሰ እጅግ የበረቱ የጎርፍ መጥለቅለቅ አደጋዎች ደግሞ በሌሎች አካባቢዎች ደርሰዋል።
ችላ የምንል ከሆነ ሲሉ ኬሪ ያስጠነቅቃሉ።
If we continue down the same path that we are on today, the world as we know it will change
profoundly. አሁን ባለንበት ሁኔታ ከቀጠልን ዓለማችን እጅግ አስከፊ በሆነ ሁኔታ ትለወጣለች።
ፕሬዚደንት ባራክ ኦባማ የአየር ንብረት ለውጥን ለመከላከል ከወሰዷቸው በርካታ እርምጃዎችና ካቀረቧቸው ሐሳቦች መካከል በቅርቡ ከቻይና ጋር የገቡት ግዴታ ይጠቀሳል። ዩናይትድ ስቴትስ ወደ አየር የምትለቀውን የተቃጠለ ጋዝ ወይም ካርበን እስከ 30 ከመቶ በሚደርስ መጠን ለመቀነስ ቁርጠኝነቷን ገልጻለች። ቻይናም ተመጣጣኝ እርምጃ እንደምትወስድ አስታውቃለች። ዩናይትድ ስቴትስና ቻይና የዓለማችንን የተፈጥሮ አካባቢ የሚበክለውን የተቃጠለ ጋዝ በማውጣት 25 ከመቶውን እንደሚሸፍኑ ይታወቃል። ቀዳሚ ናቸው። የፕሬዚደንቱ ቁርጠኝነት ዛሬ ሰቅዘው በያዟቸው ዓለም አቀፍ የጦርነትና ሰላም የድህነትና ረሃብ የአደጋና አጋጣሚዎች ሁኔታ ውስጥም ጠንክሮ መቆየቱን በእጅጉ እንደሚያደንቁ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ከትናንት በስቲያ አስታውቀዋል። የፕሬዚደንት ባራክ ኦባማ አመራር ዛሬ እጅግ አስፈላጊና የወደፊት ራዕዩም የጠነከረ ነው ብለዋል ዋና ጸሐፊው። ሚስተር ባን ይህንን ያሉት ፕሬዚደንት ባራክ ኦባማ የሀገሪቱ
also he can have generate huge dividends here at home in US economy and I'm
እዚህ አሜሪካ ውስጥ ለሀገሪቱ ምጣኔ ሀብት ብዙ ብዙ ትርፍ ያስገኛል። ይህ ደግሞ ሌሎች ብዙ ሀገሮችን እንደሚጠቅምም ላረጋግጥላችሁ እወዳለሁ። በመሆኑም ከቻይና፣ ከብራዚል፣ ከህንድና ሌሎችም በርካታ ሀገሮች ጋር በግል የጀመሯቸውን ውይይቶች በእጅጉ አደንቃለሁ።
ሚስተር ባን ይህንን ያሉት ፕሬዚደንት ባራክ ኦባማ የሀገሪቱ የኃይል ማመንጫ ተቋማት ወደ አየር የሚለቋቸውን በካይ ጋዞች በከፍተኛ መጠን ለመቀነስ ውሳኔ ባወጡ ማግስት ዋይት ሀውስ ውስጥ በተገናኙበት ወቅት ነው። ፕሬዚደንቱ የተባበሩት መንግስታት ድርጅት የሚያደርገውን ጥረት ከሚደግፉ የፖለቲካ መሪዎች ቀዳሚው ናቸው። ዛሬም የተባበሩት መንግስታት ድርጅት በዚያ ጥረቱ እንዲገፋ ያበረታታሉ። ዋና ጸሐፊውንም እንዲህ ብለዋል።
Encouraged the Secretary General to continue to work with us to press those countries who have not yet put
ዋና ጸሐፊው እስካሁን ቁርጠኝነታቸውን ያልገለጹ አገሮችን እንዲያግባቡና በዚሁ ስራቸው እንዲቀጥሉ አበረታታቸዋለሁ። ምክንያቱም የፓሪሱ ጉባኤ የስኬት ጉባኤ እንዲሆን ስለ ልጆቻችንና የወደፊት ትውልዶች ስንል አንዳች ስኬት ይዘንበት እንድንመጣ ያስፈልጋልና።
የኪዮቶ ስምምነት አስገዳጅ አቅም ሳይኖረው ቆይቶ የዛሬ 3 ዓመት የሥራ ዘመኑ ካበቃ ወዲህ ዓለም የወደፊቱን ዕጣ ፈንታውን የሚወስን አንዳች መላ ይዞ ለመውጣት በየአቅጣጫው ሲሯሯጥ ይታያል። የዚህ ክስተት ቀዳሚ ተጎጂዎች ለአደጋው እምብዛም የማያዋጡት ታዳጊ ወይም ኋላቀር ወይም ድሃ የሚባሉ ሀገሮች እንደሆኑ ይታወቃል። መዘዙ ግን ለዓለም ለሕይወትም መጥፊያ እንዳይሆን ያስፈራል። ለማንኛውም ዓለም ከፓሪስ ብዙ ተስፋ ሰንቋል።
ሰለሞን አባተን ለሳምንታዊው ሳይንስና የተፈጥሮ አካባቢ ፕሮግራሙ አመሰግናለሁ። አድማጮች፣ ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። አሁን የማጠቃለያ ወሬዎችን ከሰለሞን ክፍሌ።
ትላንት ሜዲትራኒያን ባህር ውስጥ መስጠሙ ከተነገረው የአሳ አጥማጆች ጀልባ ላይ ከነበሩ 200 ፍልሰተኞች መካከል አሁን በሕይወት ያሉ ሊኖሩ እንደሚችሉ እርዳታ ሰጪዎች ተስፋ ያደርጋሉ። ጀልባው በተገለበጠ በጥቂት ሰዓታት ውስጥ የደረሱ የኢጣሊያ፣ የአየርላንድና የድንበር የለሽ ሐኪሞች ሄሊኮፕተሮች 367 ሰዎች አትርፈዋል። 35 አስከሬኖችም ማውጣት ችለዋል። ናይጄሪያ ባለፉት ቅርብ ዓመታት የቦኮ ሐራምን ሁከት ሸሽተው ካሜሩን የቆዩ 12,000 የሚገመቱ ስደተኞቿን ወደ ሀገራቸው መመለስ ጀምራለች። የናይጄሪያ ብሔራዊ አስቸኳይ ጊዜ እርዳታ አስተባባሪ ቃል አቀባይ ሲናገሩ 1,000 የሚሆኑ ስደተኞች ቀደም ሲል ወደ ናይጄሪያ አዳማዋ ክፍለ ግዛት ወደምትገኘው ሙቢ ከተማ ገብተዋል። ቀሪዎቹ በርካታ ሺዎች በቀጣዮቹ ቀናት ይመለሳሉ ብለዋል። ዩናይትድ ስቴትስና ሩሲያ ሶሪያ ውስጥ ኬሚካል የጦር መሳሪያ የተጠቀመውን ወገን ለመለየት በሚያስችለው የጸጥታው ምክር ቤት ባሳለፈው ውሳኔ ላይ ከስምምነት መድረሳቸውን ውጭ ጉዳይ ሚኒስትር ጆን ኬሪ አስታወቁ። ሚስተር ኬሪ ዛሬ ይህን ያስታወቁት ኳላሉምፑር ማሌዥያ ውስጥ በተካሄደው የደቡብ እስያ አገሮች መሪዎች ጉባኤ ወቅት በጎን ከሩሲያው አቻቸው ሴርጌይ ላቭሮቭ ጋር ተገናኝተው ከተወያዩ ጥቂት ጊዜ በኋላ ነው። ዜናዎቹ እነዚሁ ናቸው።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ሰለሞን ክፍሌ ነን። ከአቀናባሪያችን ቴሌላይም ቤክ፣ ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
የስርጭት መሐንዲሳችን ሲድራክ ፍራንክሊን ነበር። አርብ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን።
አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።